የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ19፣ 25 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እኛ ከወረዳው ሀቅምም እና ከዞንም ሀቅም ከፍ ብሎ ስለሚታይ አካባቢው አሁን መንግስት አይደለም እና አንዳንድ የቀበሌ አመራሮችም ወደ አርባ ምንጭ እና ወደ ምዕራብ ነው አሉት። ሌላ ወደ አማሮም ጠጋ ብሎ አሉት አሉ። ሌላ ደግሞ በወረዳችን ነው ያሉ።
በምዕራብ ጉጂ ዞን ገላና አባያ ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊው አቶ ኢያሱ ጂኦን ነው የሰማችኋቸው። ይህ የርዕሱን ዜናዎች ተከትሎ በዕለቱ አብይ ርዕስ ይቀርባል። በሀገራቸው የሚካሄደውን ጦርነት ሸሽተው ወደ ዩናይት ስቴትስ የፈለሱ ዩክሬናውያን የጤና አገልግሎት ማግኘት ከፈተናዎቻቸው ትልቁ መሆኑን፣ ለዚሁም የበጎ አድራጎት ሰራተኞች ተረባርበው የሚሰጧቸውን አገልግሎት የተመለከተ ዘገባ ደግሞ በዓለም አቀፍ ርዕሶች ከኒውዮርክ ደርሶናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሰኞ ጥር 20 2016 ዓመተ ምህረት እንደምናመሻችሁ፣ ጤና ይስጥልኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግድ ወልዴ፣ ብርሃን ኃይሉ ለስርጭት ምህንድስናው፣ ቢል ባርበር ደግሞ ለቅንብሩ ተሰናድተዋል። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። ዋና አዘጋጇ ጽዮን ግርማ ናት። ከተቀሩ ባልደረቦቻችን ጋር እንዳልኩት እስከ 4 ሰዓት አብረን እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በድጋሚ እንደምናመሻችሁ። የሰላም ግንባታና ፍትህ በድህረ ጦርነት ትግራይ በሚል ርዕስ ከትናንት በስቲያ በኢንተርኔት ኮንፈረንስ ተካሄደ። በዮርዳኖስ 3 የአሜሪካ ወታደሮች ተገደሉ፣ እንዲሁም 3 አገራት ኤኮዋስን ለቀው እንደወጡ አስታወቁ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሰላም ግንባታና ፍትህ በድህረ ጦርነት ትግራይ በሚል ፍሬ ሐሳብ ከትናንት በስቲያ ቅዳሜ ጥር 18 ቀን 2016 ዓ.ም ዓለም አቀፍ ኮንፈረንስ በኢንተርኔት ተካሂዷል። ምሁራንና የማኅበራት ተወካዮች የጥናት ጽሑፎች ባቀረቡባቸው መድረክ ላይ የትግራይ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ንግግር አድርገዋል። ጥቅምት 23 2015 ዓ.ም ፕሪቶሪያ ደቡብ አፍሪካ የተፈረመውን የሰላም ስምምነት በተፈለገው ፍጥነት ተፈጻሚ ያለመደረጉን አምባሳደር ሐመር አስታውሰው ትግራይ ውስጥ የተኩስ አቁም የሰብአዊ መብት ጥሰቶች እንዲቀንስ ሁለቱም ወገኖች አድርገዋል ላሉ ጥረት አመስግነዋል። በፍትህና በተጠያቂነት ዙሪያ በኦሮሚያና በአማራ ክልሎች ንግግሮች እንዲካሄዱ ዩናይትድ ስቴትስ በጥረቷ እንደምትቀጥል፣ ትግራይ ውስጥ ይገኛሉ የሚባሉ የኤርትራ ወታደሮች ስለሚወጡበት ሁኔታና በሌሎችም ጉዳዮች ላይ አምባሳደር ሐመር ተናግረዋል። በሌላ በኩል ስምምነቱ ከተፈረመ ከ14 ወራት በላይ ማስቆጠሩን የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ጠቁመው አሁንም ከአንድ ሚሊዮን በላይ ተፈናቃዮች ወደ ቀያቸው እንዳልተመለሱ አሳስበዋል። አቶ ጌታቸው አክለውም የትግራይ ህገ መንግስታዊ ግዛት ወደ ነበረበት አልተመለሰም ማለታቸውን የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ዘግቧል። በኢራን እንደሚደገፍ የሚነገር አንድ ቡድን በዮርዳኖስ በድሮን ባደረሰው ጥቃት 3 የአሜሪካ ወታደሮች ሲገደሉ፣ በሶሪያ ድንበር አቅራቢያ ደግሞ በደርዘን የሚቆጠሩ መቁሰላቸው ታውቋል። ወደ ደቡብ ካሮላይና ግዛት በመጓዝ ላይ ለነበሩት የአሜሪካው ፕሬዚደንት ጆ ባይደን የብሔራዊ ደህንነት ቡድናቸው ስለ ጥቃቱ የገለጸላቸው ሲሆን በአንድ ቤተ ክርስቲያን ባደረጉት ንግግር ምላሽ እንሰጣለን ሲሉ ተደምጠዋል። የእስራኤልና የሐማስ ጦርነት እየተካሄደ ባለበት ወቅት በአሜሪካ ኃይሎች ላይ ለበርካታ ወራት ድብደባ የተፈጸመ ሲሆን የአሜሪካ ወታደሮችን ሕይወት ሲቀጥፍ ግን ለመጀመሪያ ጊዜ ነው። የአሜሪካ ባለሥልጣናት ከጥቃቱ ጀርባ ያለውን ቡድን በእርግጠኝነት ለመለየት ምርመራ ማድረጋቸው ሲነገር፣ ባይደንም በትናንቱ ንግግራቸው በኢራን የሚደገፉ ሚሊሻዎችን ተጠያቂ አድርገዋል። ጥቃት ፈጻሚዎቹን በመረጥነው መንገድ ተጠያቂ እናደርጋለን ብለዋል ባይደን። የአሜሪካ ማዕከላዊ እዝ እንደገለጸው ከዮርዳኖስ በተነሳ ድሮን በደረሰው ጥቃት ቢያንስ 34 ወታደሮች ሲጎዱ 8ቱ ለሕክምና ከዮርዳኖስ እንዲወጡ ተደርገዋል። ጥቃቱ የደረሰው በዮርዳኖስ ሶሪያ ድንበር አቅራቢያ በሚገኝ የአሜሪካ ጦር የስንቅና ትጥቅ ሰፈር ላይ ሲሆን ሰፈሩንም ለዮርዳኖስ ኃይሎች ምክርና ድጋፍ የሚሰጡ የአሜሪካ ወታደሮች እንደሚገለገሉበት የአሶሴትድ ፕሬስ ዘገባ አመልክቷል። ይበንዲ እንዳለ አገራት በተመድ ስር ለሚተዳደረው የፍልስጤማውያን ርዳታ ድርጅት ይሰጡት የነበረውንና ለጊዜው ለማቋረጥ የወሰኑትን ድጋፍ እንደገና እንዲያጤኑ የተመድ ባለሥልጣናት ጠይቀዋል። በፍልስጤማውያኑ የርዳታ ድርጅት ውስጥ ከሚሰሩት 13,000 ሰራተኞች ውስጥ በደርዘን የሚቆጠሩት ሐማስ ጥቃት በፈጸመበት ወቅት ተሳትፈዋል ስትል እስራኤል ክስ ማሰማቷን ተከትሎ ዋና ለጋሾቹን አሜሪካና ጀርመንን ጨምሮ ቢያንስ 9 አገራት የገንዘብ እርዳታቸውን አቋርጠዋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት እሁድ ባደረጉት ጥሪ እርዳታቸውን ያቋረጡት መንግስታት የፍልስጤማውያኑ እርዳታ ድርጅት ስራዎችን መቀጠል እንዲችል እንዲያደርጉ ጠይቀዋል። በሽብር ስራ ተሰማርተዋል የተባሉት የተመድ ሰራተኞችንም ተጠያቂ እንደሚያደርጉ ጉቴሬሽ ቃል ገብተዋል። 12 ሰራተኞች ተጠያቂ የተደረጉ ሲሆን 9ኙ ከድርጅቱ መባረራቸውንም ዋና ጸሐፊው አስታውቀዋል። የወንጀል ክስ ሊከተል እንደሚችልም አስጠንቅቀዋል። በተለምዶ የተመድ ሰራተኞች ከስራቸው ጋር በተያያዘ ለሚፈጸሙ ነገሮች ተጠያቂ አይሆኑም። እስራኤል ያቀረበችውን ክስ ተመድ በመመርመር ላይ ነው። በታጠቁ ሶማሊያዊ የባህር ላይ ጠላፊዎች ታግታ ነበር የተባለችን የስሪላንካ መርከብ የሲሼልስ ኃይሎች ማስለቀቃቸውን የአገሪቱ ፕሬዚደንት ቢሮ አስታውቋል። የሲሼልስ ልዩ ወታደራዊ ኃይል መርከቧን መቆጣጠሩና በውስጡ የነበሩ ስሪላንካውያንን ማዳኑን የፕሬዚደንቱ ቢሮ ጨምሮ ገልጿል። ሎሬንዞ ፑታ አራት የተባለችው መርከብ ከሶማሊያ መዲና ሞቃዲሹ 840 ማይል ርቀት ላይ ተይዛ እንደነበር የስሪላንካ ባህር ኃይል አስታውቋል። መርከቧ ወደ መዲናዋ ቪክቶሪያ በማቅናት ላይ መሆኗም ታውቋል። የእስራኤልና ሐማስ ጦርነት መፈንዳቱን ተከትሎ በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመሰንዘር ላይ በመሆናቸውና በዚህም ምክንያት በየመን ባህረ ስላጤ የነበሩ ዓለም አቀፍ የባህር ኃይሎች ወደ ቀይ ባህር በመዝለቃቸው በሶማሊያ የሚገኙ የባህር ላይ ጠላፊዎች እንደገና እንዳያንሰራሩ ተሰግቷል። ባለፈው ዳር አንድ የቡልጋሪያ ጅምላ ጫኝ መርከብ በሶማሊያ የባህር ጠላፊዎች መታገዷ ሲታወቅ ክስተቱ ከስድስት ዓመታት ወዲህ የተፈጸመ ስኬታማ የሆነ ጠለፋ ነው ተብሏል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በደቡብ አፍሪካ የሚገኙ ጋዜጠኞች በጋዛ ለተገደሉ የሙያ አጋሮቻቸው የመታሰቢያ ሻማ ማብራት ሥነ ሥርዓት በጆሃንስበርግ ትናንት እሁድ አከናውነዋል። ለጋዜጠኞች መብት የሚሟገተው ሲፒጄ እንደሚገምተው በሐማስና በእስራኤል መካከል ጦርነት ከጀመረ ወዲህ እስከ ትናንት እሁድ ድረስ 83 ጋዜጠኞች ተገድለዋል። ከእነዚህ ውስጥ 76 ፍልስጤማውያን፣ 4 እስራኤላውያንና 3 ሌባኖሳውያን ይገኙበታል። በመታሰቢያው ሥነ ሥርዓት ላይ የተናገሩት ጋዜጠኞች ሙያው ገለልተኝነትን በተመለከተ ስለ ገጠመው ፈተና አውስተዋል። ጦርነቱ ከጀመረ ወዲህ 26,083 ሰዎች እንደተገደሉ በጋዛ የሚገኘው የጤና ሚኒስቴር አስታውቋል። 64,000 በላይ ደግሞ ጉዳት ደርሰውባቸዋል ተብሏል። ደቡብ አፍሪካ እስራኤልን በዘር ማጥፋት ከሳ ሄግ በሚገኘው ፍርድ ቤት አቁማለች። በምዕራብ አፍሪካ የሚገኙት ማሊ፣ ቡርኪና ፋሶ እና ኒጀር ከቀጠናው የኢኮኖሚ ማህበረሰብ ኤኮዋስ ራሳቸውን ማግለላቸውን አስታውቀዋል። ኤኮዋስ በአገራቱ የተፈጸሙትን መፈንቅለ መንግስቶች ለመቀልበስ ሲል ኢሰብአዊ ብለው የገለጹትን ማዕቀብ ጥሏል ሲሉ የአገራቱ ሁንታዎች ትናንት በእሁድ በጋራ ባወጡት መግለጫ አስታውቀዋል። በሦስቱም አገራት ብሔራዊ ቴሌቪዥኖች በተነበበው መግለጫ ከኤኮዋስ እና ከማዕከላዊ አፍሪካ የኢኮኖሚ ማህበረሰብ ኢካስ መልቀቃቸውን አስታውቀዋል። ሦስቱ አገራት በመግለጫቸው ኤኮዋስ ከመስራቾቹ የቀድሞ አባቶች እንዲሁም ከፓን አፍሪካዊ ሐሳቦች አፈንግጠዋል ሲሉ ከሰዋል። በውጭ ኃይሎች ተጽዕኖ ኤኮዋስ የተመሠረተባቸውን መርሆች በመተው ለአባል አገራት ስጋት ሆነዋል ብለዋል መግለጫው። በአካባቢው እንደ ፖለቲካና ኢኮኖሚ ባለሥልጣን የሚታየውና 15 አባላት ያሉት ኤኮዋስ የኢኮኖሚ ትስስርን ለመፍጠር በሚል እንደ አውሮፓውያን አቆጣጠር በ1975 የተመሠረተ ሲሆን በቀጠናው በተከታታይ የተካሄዱትን መፈንቅለ መንግሥቶች ለማቆም አቅም ማጣቱ ተነግሯል። የአገራቱ ኤኮዋስን ለቆ መውጣት በምን አይነት ሂደት እንደሚፈጸም ግልጽ አይደለም ሲል የአሶሴትድ ፕሬስ ዘገባ አመልክቷል። የዜና ወኪሉ ላቀረበለት ጥያቄ ኤኮዋስ ወዲያውኑ መልስ ባይሰጥም እውቅና የሚሰጠው ዲሞክራሲያዊ ለሆኑ መንግስታት ብቻ መሆኑን ከዚህ በፊት አስታውቋል። በመጨረሻም የአፍሪካ መሪዎች በሮም ጣሊያን ከአገሪቱ ጠቅላይ ሚኒስትር ጋር ጉባኤ መቀመጣቸው ሲነገር ጆርጂያ ሜሎኒ ብዙ የተባለለትንና ለአጉሪቱ የያዙትን የኃይል ዘርፍ እና ፍልሰትን የማስቆም እቅድ ይፋ ያደርጋሉ ተብሏል። የቀኝ ዘመን መሪዋ ጆርጂያ ሜሎኒ ከሁለት ዓመታት በፊት ወደ ሥልጣን የመጡት በጸረ ፍልሰተኞች የምርጫ አጀንዳ ነበር። የሜሎኒ እቅድ በአፍሪካ እና በአውሮፓ መካከል የኃይል ድልድይ በመሆን ለአውሮፓ ኃይል የሚቀርብበት፣ በአፍሪካ ደግሞ መዋለ ንዋይ የሚፈስበትን ዘዴ የቀየሰ ነው ተብሏል። እቅዱም በሙከራ ደረጃ በሚገኙ ፕሮጀክቶች እንደሚጀመር ተገልጿል። ኃይልን በተመለከተ አውሮፓ በሩሲያ ላይ ያላትን የነዳጅ ጥገኝነት ለመቀነስ ያለመ ነው ተብሏል። የአውሮፓ ህብረት በበኩሉ ለአፍሪካ 160 ቢሊዮን ዶላር ይፈጃል የተባለ እቅድ በተመሳሳይ በመያዙ የጣሊያን እቅድ ድጋፍ ሊያጥረው ይችላል ተብሏል። በተጨማሪም እቅዱ አፍሪካ በምታገኘው የኃይል መዋለ ንዋይ ምትክ ፍልሰትን መግታት እንደሚጠበቅባት አመልክተዋል። ክብራትና ክብራን፣ ለምሽቱ ያስኩት ዜና በዚህ ተፈጽሟል። ለቀሪው ዝግጅቶች ወደ አሉላ መልሳቸዋሉ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 20 2016 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ቀደም ብዬ የስርጭት መሐንዲሳችንን ቤል ባርበር ብዬ ነበረ። ሌላውን ባልደረባችን ስም ነው ያነሳሁት፣ ቤል አንድራዴ ነው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዛሬዋ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ ስመኝሽ የቆየናት። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ወደ ቀዳሚው ርዕስ ልውሰዳችሁ። ቀደም ብለን በመግቢያው ያስተዋወቅነው ርዕስ ነው። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያና በደቡብ ክልሎች አዋሳኝ ቀበሌ ከሳምንት በፊት ፈጸሙት በተባለ ጥቃት ሰላማዊ ሰዎች እንደተገደሉ ነዋሪዎችና የአካባቢው ባለስልጣናት አመልክተዋል። የአካባቢው ሰላምና ጸጥታ ጥበቃም ከወረዳውና ከዞኑ አቅም በላይ እንደሆነ አክለው የገለጹት ኃላፊው የፌዴራል መንግስቱን ጣልቃ ገብነት ጠይቀዋል። ጥቃቱ ባስከተለው አለመረጋጋት ሳቢያም የአካባቢው መደበኛ እንቅስቃሴ መገደቡን የአሜሪካ ድምፅ ያነጋገራቸው ነዋሪዎች አመልክተዋል። ለጥቃቱ ተጠያቂ ከተደረገው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዮናታን ዘብዲዮስ በጉዳዩ ላይ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል።
ባለፈው ሳምንት ሰኞ ጥር 11 ቀን 2016 ዓ.ም በኦሮሚያ ክልል ምዕራብ ጉጂ ዞን ጋላና አባያ ወረዳና በደቡብ ኢትዮጵያ ክልል ኮሬ ዞን ሰርማላይ ወረዳም በሚገኙ የገጠር ከተሞች ታጣቂዎች ፈጸሙት በተባለ ድንገተኛ ጥቃት ሲቪሎች መገደላቸውን ነዋሪዎችና የአካባቢው ባለሥልጣናት ተናግረዋል። የኦሮሚያ ክልል ምዕራብ ጉጂ ዞን ጋላና ወረዳም የጸጥታና የአስተዳደር ጽሕፈት ቤት ኃላፊ አቶ ኢያሱ ጂኦ ታጣቂዎቹ ፈጸሙት ያሉት ጥቃት ድንገተኛ እንደነበረ ለአሜሪካ ድምፅ ተናግረዋል።
በጥቃቱ አንድ የወረዳችን ካቢኔ ሞቷል ነው። የጤና ምክትል ኃላፊ ነው። ለካቢኔም ነው ያው ሙያም ስላለው ህብረተሰቡን የኩንትኝ እንትን ወስዶ ክትባት ወስዶ ነው ገባ እና አንድ ደግሞ ባለሙያው ትመታለ እሱ ትንሽ አሁን ተሽሎታል። እዛ መድኃኒቱን ይዞ ገባ ማለት ነው። በሌላ በኩል ደግሞ እዛው አካባቢ ሚሊሻ ነበሩ፣ ለይቱ የወዶ ጠርባ የእርጋንሳን ጨምሮ። በኋላ ደግሞ እዛ አካባቢ ነዋሪ የነበሩ ከብቶቻቸውን ሲጠብቁ የነበሩ እና እዛ አካባቢም እነርሱን አይቶ ከነርሱ ጋር የነበሩ ሶስት ሰው ተጎዳ። አጠቃላይ ለህብረተሰቡን ለዚህ አላማ ብሎ የሄዱት እዛ ላይ ተከቦ የሞቱት ወደ 11 ሰው ይወጡ አርፏል።
ኃላፊው አክለው ይህ ጥቃት ከተፈጸመ በኋላ በአካባቢው ይሰጥ የነበረው የሕክምና አገልግሎት መስተጓጎሉን ገልጿል። ጉዳዩም ከወረዳውና ከዞኑ አቅም በላይ መሆኑን ተናግሯል።
ህብረተሰቡ መድኃኒት አገኝ፣ ይሄ ኩንፍኝ አለ፣ የተማሪ ላይ ትንሆኗል። ከዛ ጭምር ሰው ከታመመ የሚታከምበት ቦታ የለም፣ መንገድ የለም። ገባው ራሱ እዛ የተከለው ሙዝ እና እዛ የተከለው አብካቶ ወርቆ ነው መጠፋ የሚገባይበት ቦታ የለም። ስለዚህ መንግስት ነገር አውቆ ከኛ ከወረዳው አቅምም እና ከዞንም አቅም ከፍ ብሎ ስለሚታይ አካባቢው አሁን የመንግስት ኃይል የለም እና አንዳንድ የቀበሌ አመራሮችም ወደ አርባ ምንጭ እና ወደ ምዕራብ ነው አሉት። ሌላ አማሮም ጠጋ ብሎ ያሉት አሉ። ሌላ ደግሞ በወረዳችን ነው ያሉ።
አቶ ነቢዩ ነጋሽ በምዕራብ ጉጂ ዞን ገላና ወረዳ የጻልቀ ቀበሌ ነዋሪ መሆናቸውን በስልክ ለአሜሪካ ድምፅ ተናግሯል። ባለፈው ሳምንት ሰኞ ጥር 11 ቀን 2016 ዓ.ም ጠዋት 2 ሰዓት አካባቢ በታጣቂዎች ድረሰ ካሉት ጥቃት በኋላ የሰላማዊ ሰዎች እንቅስቃሴ በስጋት ምክንያት መገደቡን ገልጿል።
አሰጊ ነው አሁን ምክንያቱም ይዛውን የወረደው ሸኔ ወይም ታጣቂ ይዛው ሙሉ ቀበሌያቸውን ስለወረሩ አሁን በሰላም ገብቶ በሰላም ያው ህብረተሰቡ እንደሚቸገሩ እኛም ራሳችን ይዘጋለ። ምክንያቱም ያ ከመንግስት ውጪ የመንግስት የሚሳተቁት የሚሊሻዎች እየተገደሉ በመንግስት ቁጥጥር ስር ነው ለማለት ይከብዳል። እንግዲህ እነሱ የራሳቸውን ባንዲራ አቁሞ ገበያውን ለራሳቸው የተቆጣጠሩ ምክንያቱም ባለፈ ቅርብ ላይ የመንግስት የሰራውን ጤና ጣቢያ ጭምር እንዳቃጠሉ በራሳቸው። ስለዚህ የዚህ አይነት ችግር አለ እዛ አካባቢ ላይ አካባቢ ያው እኛ ወደዛ አንድም ያው ያሰጋል ብለን እናስባለን። አሁን ለህዝብ የሚያሰጋ ቦታ ነው።
ለደህንነታቸው በመስጋት ስማቸው እንዳንጠቅስ ጠየቁን ሌላ የጻልቀ ቀበሌ ነዋሪም በስጋት ውስጥ መሆናቸውን ተናግሯል።
በጣም ያስፈራል እኮ ምን አምሬ ነው ሰው በሞትበት አካባቢ ሬሳም እዚህ ሶስት ቀርቷል እያሉ ነው። መግባት አልቻለንም። የሰው እንቅስቃሴ ታች እኮ ነው። እነሱና የእኛ መካከል እኮ ዋሻው አለ። ዋሻ ስላለ እኛም ወደ ታች አንሄድም፣ እነሱም ወደ ላይ አይወጣም። በቃ ያስፈራል። ከዛ የመጣው ሬሳው የኔ ባል ሞቷል እያለች እየለቀሱ በዛ ሰዓት ነበሩ። በቃ ታች ነው። በመካከላችሁ ግና ርቀት አለ። ወደ ላይም እንደዚህ ያለ በጣም ከፍተኛ ፍርሃት አለ። አንሄድም።
በኮሬ ዞን የክለ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ገዛኝ እንዳሻ በኩላቸው ሁለት ሰዎች ለሕክምና ሆስፒታል መግባታቸውና 9 አስከሬን መመለከታቸውን ገልጿል።
ሌላቸው መጥተው በዚህ ያለፈ እንጂ ወርዶ የተደረገ ነገር የለም። ግን ሁለት ሰዎች ጉዳት የደረሰባቸውን አክበናል። አንዱ ግራ ጎኑ ላይ ጉራይቱ አካባቢ ማለት ነው። ሁለተኛው ደግሞ እጅ ክንዱ ላይ ነው የተመታው። ጌቱም አልወጣም። ሞክረን ትንሽራ ግን ማይደረስበት ሰው በራጅ ያለበት ታይቶ ለየትኛው አካባቢ ይቀርባል፣ ቤት በኩል ገብቶ ለማውጣት ይቀርባል ለምነው በራጅ ታይቶ እንዲወጣ ብለን አስፈላጊ ሕክምና እያደረግን አድሮ ነው የሄደው። ጉዳቱ እኮ የሚካት ነገር የለውም እኮ ሰዎች በሞታቸው 9 አስክሬን እኮ መኪና ውጣ አድሮ ፓትሮል የፖሊስ መኪና ውጣ አድሮ የሄደው።
የምዕራብ ጉጂ ዞን ገላና አባያ ወረዳም የጸጥታና የአስተዳደር ጽሕፈት ቤት ኃላፊ አቶ እያሱም ለጥቃቱ ተጠያቂ ያደረጉት የኦሮሞ ነጻነት ታጣቂዎች ጥቃቱን ካደረሱት በኋላ ከአካባቢው እንደሚሸሹ ተናግሯል።
ይሄ ኦነግ ሸኔ የሚባለው ኃይል ሰው እዛ እንዳይገባ እዛ እንዳይሰራ ህብረተሰቡን ደርሰ በቃ እንደ አንድ ሰው የምትረዳውን ነገር እንዳትረዳ አካባቢ በጣም አሁን በዚህ ሁኔታ ተገቦኗል። አካባቢም ተቆጣጥሯል እንዳንል ይሄንን ትንከሳ ከፈጸሙ አሁን የመንግስት አካል ከሄደ የት እንደሚገኙ አይታወቅም። ተቆጣጥሯል ሲባል እኮ ባንዲራውን አድርጎ አለው ብሎ ምሽግ ቆፍሮ አይቀመጥም። እና አደራጅተን ሬሳው ለማንሳት ነበረ የህር ነው እኔም ነበርኩ። በቦታው ስንሄድ ገሎ ጠፉ እንጂ ፈልገን አተን ሬሳ ነበር ያወጣ ነው። ስለዚህ ይሄ ቡድን አንተ ለልማት ስትገባ ራሱን አደራጅቶ መጥቶ የሚያጠቃ ካጠቃ ወዲህ ደግሞ የሚሸሽ ነው እንጂ እንዲህ አካባቢው ላይ እንደ አንድ ተቆጣጥሮ አካባቢው አለው እኔ ተቆጣጥራለሁ ብሎ አካባቢው ላይ የሚቀመጥ ኃይልም አይደለም።
የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ የሚኖሩት አቶ ኦዳ ተርቢም ቡድናቸው ለተከሰሱበት ጉዳይ ምላሽ እንዲሰጡ ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን፣ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። ወደ ኒውዮርክም ይወስድናል። ኒውዮርክ ላይ በጎ ፈቃደኞች ዩክሬናውያን ስደተኞች የሕክምና አገልግሎት እንዲያገኙ በመርዳት ላይ ናቸው። በሀገራቸው የሚካሄደውን ጦርነት ሸሽተው ወደ ዩናይት ስቴትስ ለፈለሱ ዩክሬናውያን የጤና አገልግሎት ማግኘት ከፈተናዎቹ ትልቁ ነው ተብሏል። ወደ ኒውዮርክ የመጡ ስደተኞችን ለመርዳት የበጎ ፈቃደኞች የተሰባሰቡበት ቡድን ዩክሬናውያኑን የሕክምና አገልግሎት የሚያገኙበት የጤና አገልግሎት ትርኢት አዘጋጅቷል። እንደሚከተለው አቀርበዋለሁ። ዩሊያ ግላድሬንኮ ለዩክሬናውያን የተባበረ በተባለው የዩናይት ስቴትስ የስደተኞች ፕሮግራም መሠረት ከጥቂት ሳምንታት በፊት ነው ወዲህ ወደ ኒውዮርክ የመጣችው። ግላድሬንኮ የሰባት ወር ነፍሰ ጡር ናት። ዩክሬንን ለቃ ከመውጣቷ ጥቂት ቀደም ብሎ በእርግዝና ወቅት የሚከሰት የስኳር ህመም እንዳደረባት አወቀች።
የጤና መድህን ዋስትና ለማግኘት ጊዜ አላገኘሁም። ለዚህ ነው ወደዚህ ስፍራ የመጣሁት። ልጄ ወደ አሜሪካ ያደረገውን ረጅም ጉዞ እንዴት እንደተወጣው ማወቅ ፈልጌ ነበር።
ይህ ዩክሬንን እንርዳ የተባለ የበጎ አድራጎት ድርጅት ትራንስ አትላንቲክ የሕክምና መረዳጃ ከተባለ ተቋም ጋር በመተባበር ወደ ኒውዮርክ ከተማ ለመጡ ዩክሬናውያን የጤና አገልግሎት የተሰናዳ ሶስተኛ ዙር የጤና አገልግሎት መስጫ ትዕይንት ነው። የበጎ አድራጎት ተቋሙ በጽንስና የማህፀን ሐኪሙ ዶክተር ሻውን ዩኒየቭ እንደ አውሮፓውያን የዘመን አቆጣጠር በ2016 ነው የተመሠረተው። በምዕራባዊ ዩክሬኗ የሊቪቭ ከተማ ውስጥ የተወለዱት ዶክተር ዩናይቭ ገና ጨቅላ ሕፃን ሳሉ ነበር ወላጆቻቸው ወደ ዩናይትድ ስቴትስ የፈለሱት።
We realized that there was only so much that we could do as far as raising money and sending equipment, and we realized that more and more people
ገንዘብና ቁሳቁሶችን ማሰባሰብ በተመለከተ ልናደርግ የምንችለው ውስን መሆኑን ተገነዘብን። በአንጻሩ ቁጥራቸው ከፍ ያለ ሰዎች ምንም አይነት የሕክምና እንክብካቤ ሳያገኙ ወደ ዩናይትድ ስቴትስ እየገቡ መሆናቸውንም ተረድተናል።
እንደ ድርጅቱ ሰራተኞች ገለጣም ተንቀሳቃሽ ክሊኒኩ በተከፈተ ቁጥር ከ40 እስከ 50 የሚሆኑ ሰዎች የሚረዳቸው ሐኪም ፍለጋ ወደዚያ ይመጣሉ። ዩኒየቭ እንዳስረዱትም አብዛኞቹ ወደ ክሊኒኩ የሚመጡት ስደተኞች በከፍተኛ የደም ግፊት፣ በስኳር ህመምና አስም የመሳሰሉ ስር የሰደዱ የህመም አይነቶች የሚጠቁ በእድሜያቸው የገፉ ስደተኞች ናቸው። እናም በፍጥነት መድኃኒት ማግኘት ያለባቸው
give them some degree of medication so that they could live for a certain period of time until they establish health insurance until they establish
የጤና አገልግሎት ዋስትና ሽፋን እስኪኖራቸውና ቋሚ የዩናይትድ ስቴትስ ነዋሪ እስኪሆኑ ድረስ አነስተኛው ልንሰጣቸው የምንችለው ነገር ለተወሰነ ጊዜም ቢሆን ሊረዱበት የሚችል መድኃኒት ነው።
ኦክሳና ማሊኖቭስካ ከአንድ ዓመት በፊት ነው ከዩክሬን ወደ ዩናይትድ ስቴትስ የመጡት። ዛሬ የጤና መድን ሽፋን ወይም አገልግሎት ያገኛሉ። ይሁንና የዩናይትድ ስቴትስን የጤና አጠባበቅ ስርዓት በቅጡ ለመረዳትና ሐኪሞቻቸውን በእንግሊዝኛ ለማነጋገር አሁንም ያዳግታቸዋል።
ችርስሞውኑ ባርየር ሁቲለስ ሰበ ስፒልኩባት ስቢልሽ ኡክሬኖሞውነም ሊካሪያመ ኢ ፕሉስ
ቋንቋውን ከሚያውቁ ዩክሬናውያን ዶክተሮች ጋር መነጋገር ፈልጋለሁ። አሜሪካዊ ዶክተሮች ስጋቶቻችንን በተለየ መልኩ ነው የሚያዋቸው። እዚህ የተለየ አቀራረብ ነው ያላቸው።
ነፍሰ ጡሯ ዩሊያ ግላድሬንኮ በዩናይቭና በባልደረቦቻቸው ለመረዳት ወደዚያ መምጣቷ በጣም ጥሩ ስሜት እንዲያድርባት ማድረጉን ትናገራለች።
ሊከር подивися мою дитину, ну, як подивися, подивися живіт, послухав серцебиття, подивися мою
докторочу ልጄን መረመሩ የልብ ትርታውን አዳመጡ። ከዩክሬን ያመጣኋቸውን የህክምና መረጃዎች ተመለከቱ። ቀጣዩ ምጄ ምን መሆን እንዳለበትም ነገሩኝ።
We're planning to help her gain insurance through one of the Medicaid HMOs.
ባንድ የጤና ዋስትና አቅራቢ ድርጅት አማካኝነት የጤና ዋስትና አገልግሎት ሽፋን የምታገኝበትን መንገድ በማመቻቸት ልንረዳት እቅድ ይዘናል። የኔን የግል ሙያዊ አገልግሎት በተመለከተ ምንም አይነት ገንዘብ ሳትከፍል በብላሽ ነው የማክማት።
ዩክሬንን እንርዳ ከተባለው የበጎ አድራጎት ድርጅት የሚያገለግሉት የበጎ ፈቃደኞች ገና ድሮ ስለሚቀጥለው የህክምና ትርኢት ወይም አገልግሎት ማቀድ ጀምረዋል። እናም ዩክሬናውያኑ ስደተኞች የነርሱን እገዛ አስከፈለጉ ድረስ በበጎ ፈቃድ አገልግሎታቸው የሚገፉበት መሆኑን ተናግረዋል። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ የትንታኔ ርዕሶች ይቀጥላሉ። አሁን ደግሞ ተከታዩ ወደ ጋዛ ይወስደናል። አገሮች ለጋዛ እርዳታ በማቋረጣቸው ከፍተኛ ረሃብ አስግቷል ነው የሚለው የተባበሩት መንግስታት ድርጅት የእርዳታና ስራዎች ተቋም። እስራኤል ላይ በደረሰው የሐማስ የሽብር ጥቃት እጃቸው አለበት ተብለው የተከሰሱትን በርካታ ሰራተኞችንም ከስራ አሰናብቷል። እስራኤል ዩናይትድ ስቴትስን ጨምሮ በርካታ ሀገራት ለተቋሙ የሚሰጡትን የገንዘብ ድጋፍ ለማቆም ያሳለፉትን ውሳኔ አድንቃለች። ይህ በጋዛ በቀጠለው ጦርነት ሳቢያ ምግብ ለማግኘት ጥረት በሚያደርጉት ፍልስጤማውያን ላይ ምን አይነት ተጽዕኖ እንደሚያሳድር ስጋት እየፈጠረ ነው። ቬሮኒካ ባልደራስ ኢግሊያስ ተከታዩን አጠናቅራለች። ደረጀ ደስታ እንደሚከተለው ያቀርበዋል።
Calling for the release of hostages, Israeli protesters gathered again Sunday at the Kerem Shalom border crossing and temporarily blocked humanitarian aid into Gaza. Palestinians have been scrambling to get sacks of flour as the United Nations warned some areas face famine.
ፍልስጤማውያንም አንድ ከረጢት ዱቄት ለማግኘት ሲሯሯጡ ቆይተዋል። ስሙ እንዳይገለጽ የጠየቀ ከተፈናቀሉት ፍልስጤማውያን አንዱ ስለሁኔታው ለሮይተርስ ተናግሯል።
ይህ እንግዲህ ለሰባት ሰዎች የተሰጠ ነው። ምን ያህል ትንሽ እንደሆነ ተመልከት። ዋጋው 50 ሸከልስ ነው።
2.3 ሚሊዮን የጋዛ ህዝብ ውስጥ 2/3ኛውን የመርዳታ ኃላፊነት ያለበት የተባበሩት መንግስታት የርዳታና ስራዎች ተቋም አሁን የራሱ ችግር ገጥሞታል። 12 የሚሆኑት ሰራተኞቹ እንደ አውሮፓ አቆጣጠር ህዳር 7 1200 ሰዎች በተገደሉበትና 240 ያህሉ ታግተው በተወሰዱበት እስራኤል ላይ በደረሰው የሐማስ የሽብር ጥቃት እጃቸው አለበት ተብለው ተከሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ ትናንት እሁድ በሰጡት መግለጫ ብዙዎቹ ተከሳሾች ከስራ መባረራቸውና ምርመራ እየተካሄደ መሆኑን አረጋግጠዋል። በተጨማሪም ዩናይትድ ስቴትስን ጨምሮ ቢያንስ 9 አገራት ለተቋሙ የሚሰጠውን የገንዘብ ድጋፍ ለማቆም ያስተላለፉትን ውሳኔያቸውን ዳግም እንዲያጤኑ ጠይቀዋል። የአረብ ሊግ ቋሚ ተወካዮች ስለ ጉዳዩ ለመምከር በካይሮ አስቸኳይ ስብሰባ ተቀምጠዋል። በአረብ ሊግ የፍልስጤም ቋሚ ተወካይ የሆኑት አምባሳደር ሞሃናድ አክሎግ እንዲህ ይላሉ።
አገሮች ለተባበሩት መንግስታት ድርጅት የእርዳታና ስራዎች ተቋም የሚያደርጉትን የገንዘብ ድጋፍን የመቀጠል ኃላፊነት አለባቸው። የማይጣጣሙ መስፈርቶችን ከመተግበር መቆጠብ፣ የተቻኮለ እርምጃ ከመውሰድ መቆጠብ አለባቸው።
በተባበሩት መንግስታት ድርጅት የእስራኤል አምባሳደር ጊላድ ኤርዳን ትናንት እሁድ በሰጡት ማስጠንቀቂያ አጠቃላይ ምርመራው ከመጠናቀቁ በፊት ለመንግስታቱ የእርዳታና ስራዎች ተቋም የገንዘብ ድጋፍ መስጠታቸውን የሚቀጥሉ ሀገራት ገንዘባቸውን ለሽብርተኝነት ሊውል እንደሚችል ማወቅ አለባቸው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታጋቾቹን ወደ ቀድሞ ሁኔታቸው ለመመለስ የበለጠ ጥረት እንዲያደርጉና የእስራኤል አመራሮች ከስልጣን እንዲነሱ በመጠየቅ በአገር ውስጥ ተቃውሟቸውን እያሰሙ ያሉትን ለማግባባት ጥረዋል።
የሐማስን ጥያቄ ብቻ ያጠናክራል፣ ጥያቄዎቻቸውን ይጨምራል እና ሁላችንም የምንፈልገውን ግብ ያረቃል። ሁላችንም የታጋቾች ሁሉ መመለስ እንፈልጋለን።
እስራኤል በጋዛ የሐማስ ታጣቂዎችን ኢላማ ማድረጓን ስትቀጥል የካታር፣ የእስራኤል፣ የዩናይትድ ስቴትስ እና የግብጽ ተወካዮች አዲስ የተኩስ አቁም ስምምነት ለማድረግና ተጨማሪ ታጋቾችን ለማስፈታት በመጪው እሁድ እንደሚገናኙ ተነግሯል። በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር በእስራኤል ጥቃት እየደረሰ ያለው የዜጎች ሞት ከ26000 በላይ መድረሱን አስታውቋል።
ደረጀ ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰኞ ምሽት ዝግጅታችን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ነው የምንሸጋገረው። ቀዳሚው ጤና ነው። ከዓመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤችአይቪ ኤድስ አሁንም በወረርሽኝ መልክ እንዳይከሰት ስጋት አሳድሯል። በተለይ በወጣቶች ዘንድ የሚታዩ የሱስ ተጋላጭነት መጨመር፣ የወሲብ ጓደኛ ማብዛትና ለኤችአይቪ ኤድስ ይሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆኑ መምጣታቸውን የጤና ሚኒስቴር አመልክቷል። ስመኝሽ የቆየ ቫይረሱ በወጣቶች ዘንድ ስላለው ስርጭትና የመቆጣጠሪያ እንቅስቃሴዎች ዙሪያ ተከታዩን አሰናድታለች።
ባለፉት ዓመታት ኤችአይቪ ኤድስ በዓለም አቀፍ ደረጃም ይሁን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ ዓመት ይፋ ባደረገው ሪፖርት ከሳራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከ1% በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ3.5 ከመቶ በላይ ሆኖ መቀጠሉን በጤና ሚኒስቴር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ።
እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው፣ ከዛ አዲስ አበባ ነው። ዋናው ምክንያት ምንድነው? የጋምቤላው ከባህላዊና ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤችአይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበርና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽዮ ኢኮኖሚክ ዲፍረንሶች አሉ። በተለያየ ምክንያት የሴተኛ ዳሪዎች ብዛት አሉ እና ብዙ የሪስክ ቢሄቨሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነች አዲስ አበባ ውስጥ ከፍ ይላል።
ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ8000 ሲበልጥ በአመት 11000 ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ።
በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ነው ያየነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ 15-29 ዓመት መካከል ያሉ ወጣቶች ትልቅ ኮንትሪቢሽን አላቸው። በዚህ አዲስ የመያዝ ምጣኔ ውስጥ
ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌላ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል።
ኤችአይቪ ጋር ሰው ኖርማሊ መኖር እንደሚችል፣ ኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀኔሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀኔሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤችአይቪ ምን ያክል ሰውን እንደሚጎዳ፣ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ በየቀኑ ቀብር እንደነበረ፣ ሰዎች ትሮማታይዝድ ሆኖ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀኔሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው።
ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ እጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃደም ያስረዱት።
ዘመኑ ያፈራው ይሄ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሰሶች አሉ። ያንን በማየት በጣም ታዳጊና ፒውር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ይዝልኝትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ እና የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የግብረ ስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ።
የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በ71% ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከ10-19 በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤችአይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳዬ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ።
And there are a number of reasons that I think could contribute to that.
ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤችአይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ? ራሳቸውን መጠበቅ ይችላሉ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው? የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው።
ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤችአይቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃደም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል።
ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና ፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሃይ ሪስክ አዶለሰንት ገርልስ እንደ ያንግ ዊመኖች ላይ እየሰራ እንገኛለን ማለት ነው።
ሌላው ለኤችአይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች፣ የቤት ውስጥ ጾታዊ ጥቃቶችና የጤና ተቋማት ተደራሽ አለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ።
So definitely violence of any kind, rape, intimate partner violence,
አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤችአይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል።
በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች፣ የጤና ተቋማት ውድመትና ተደራሽነት ከኤችአይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ።
በየወሩ መጥቶ የሚወስዱትን ለየሶስት ወር መድኃኒታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳት እና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝላይን አሴስመንት ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝላይኑን አጠንተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫዮለንሶችን ማኔጅ ማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤችአይቪን ሪስቶር እና ሪዚዩም ለማድረግ ተችሏል።
እስካሁን በተሰሩ ኤችአይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤችአይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤችአይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል አወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤችአይቪ እንዳይዝ የሚሰጥ ክትባት ወይም ኤችአይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ህብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ።
ሳይለንት ኪለር ነው ኤችአይቪ። ምክንያቱም ሰው እንደተያዘ ስለማይታመም መች እንደተያዘ ስለማያውቅ እና ከማን እንደተያዘም ስለማያውቅ ጫንቃው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ እወዳለሁ።
በጤና ጥበቃ መረጃ መሰረት በአሁን ወቅት ኢትዮጵያ ውስጥ ከ610,000 በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500,000 በላይ የሚሆኑት ደግሞ የጸረ ኤችአይቪ መድኃኒት ይወስዳሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለግሩም የጤና ዝግጅቷ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ቀጣዩ አፍሪካ ነክ ርዕሶች ነው። የአፍሪቃን ገበሬዎችና የምግብ አዘጋጆች በተለይ ባለፉት ቅርብ ዓመታት ውስጥ እየታየ ያለው የአየር ንብረት ለውጥ ጎድቷቸዋል ሲል ይንደረደራል አፍሪቃ ነክ ርዕሶች። ይህም የምግብ አምራች ገበሬዎችን ብቻ ሳይሆን የምግብ አዘጋጅ ኩባንያዎች የሚያስፈልጋቸው አቅርቦት ከጊዜ ወደ ጊዜ አስተማማኝነት እንዲያጣ እያደረገ መሆኑ ነው የተመለከተው። በአፍሪቃ ሀገሮች የምግብ ዋስትና ዙሪያ የሚሰራ አንድ ድርጅት እንደሚለውም የአፍሪቃ ገበሬዎችና በምግብ ዝግጅት ላይ የተሰማሩ ኩባንያዎች ከተሰበሰበ በኋላ ተበላሽቶ የሚወድቀውን ምግብ ምርት ለመቀነስ ከአየር ንብረት ለውጡ ጋር መለማመድ እንዲሁም የተሻለ የመሠረተ ልማት ለመፍጠር ጥረት እያደረጉ ናቸው። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ለአፍሪቃ ንግሶች እንደሚከተለው አቅርበዋለች።
ባለፉት ዓመታት ዓለም አቀፍ ድርጅቶች ከዘርፉ አዋቂ ባለሙያዎችና ከምግብ አዘጋጅ ኩባንያዎች ጋር በመተባበር እየተለዋወጠ ባለው የአየር ንብረትና በየጊዜው እየተቀየረ በሚገኘው ቴክኖሎጂ ገበሬዎች ምርታቸውን ስለሚያሳድጉበት መንገድ ለማስተማር ሲንቀሳቀሱ ቆይተዋል። በእንግሊዝኛ መጠሪያው Partners in Food Solutions የተባለ ግብረሰናይ ድርጅት እንዳለው በእነዚህ ጥረቶች እየተጠቀሙ ያሉት የአፍሪካ የምግብ አዘጋጅ ኩባንያዎች ውጤቱን ማየት ጀምረዋል። ባለፈው እንደ አውሮፓውያን አቆጣጠር 2023 ዓመተ ምህረት ከድርጅቱ ጋር በመተባበር የሰሩ ከ200 የሚበልጡ የአፍሪካ የምግብ አዘጋጅ ኩባንያዎች በገበያቸው፣ በሰራተኛቸው ኃይልና ከገበሬው በሚያገኙት የምርት አቅርቦት ረገድ እድገት ማስመዝገባቸውን ድርጅቱ በቅርቡ ያወጣው ሪፖርት ያሳያል። ኬንያ የሚገኘው ትሮፒካል ለሽ የተባለው የፍራፍሬ ጭማቂ አምራች ኩባንያ ባለፉት 10 ዓመታት ከግብረሰናዩ ድርጅት ድጋፍ ካገኙት ኩባንያዎች መካከል አንዱ ነው። የትሮፒካል ለሽ ዋና ስራ አስኪያጅ አድራሻ የኩባንያው ገቢ በ15% ማደጉን ገልጸዋል። የተጠቃሚውን ፍላጎት ለማሟላት በየጊዜው እስከ 10 የሚደርሱ ጊዜያዊ ሰራተኞችን እንቀጥራለን ሲሉም አክለዋል። ለኩባንያቸው እድገት አንዱ ምክንያት የአካባቢው ገበሬዎች ምርት በመጠንም በጥራትም ማደጉ እንደሆነ ነው የትሮፒካል ለሽ ኩባንያው ኃላፊ ያስረዱት።
Even though the global warming and rains and all that kind of stuff is affecting the produce, however,
የዓለም የአየር ግለትና ዝናብ እንዲሁም የመሳሰለው ነገር ምርቱ ላይ ተጽዕኖ ያሳደረ ነው። የሆነ ሆኖ እኛ እንደምናቀው በአጠቃላይው ከገበሬዎች የተሻለ ጥራት ያለው አስተማማኝ የፍራፍሬ አቅርቦት እያገኘን ነው። ጥሩ ሁኔታ ላይ እንዳለ ነው የሚሰማኝ። ገበሬዎች አሁን በተሻለ የአስተራረስ ዘዴ ነው የሚጠቀሙት። ከበፊቱ በጣም የተሻለ እውቀት አላቸው። ስማርትፎን የሚባሉትን የተራቀቁ ተንቀሳቃሽ ስልኮች ይይዛሉ። የአየር ሁኔታ ለውጦችን መተንበይ፣ የአፈር ማዳበሪያ ውጤታማነት መከታተል የመሳሰለውን ለማከናወን ይችላሉ። ይሄ ሁሉ ነገር በቀጥታ ገበሬውን ይጠቅማል።
መሰረቱ ዩናይትድ ስቴትስ የሆነው PFS ግብረሰናይ ድርጅት እንደ ጀነራል ሚልስ፣ ሄርሺ እና ካርጊል ከመሳሰሉ ግዙፍ የምግብ አዘጋጅ ኩባንያዎች ጋር በመተባበር ይሰራል። የአሜሪካ ኩባንያዎቹ ባለሙያዎችም በአፍሪካ ላሉ የምግብ አዘጋጅ ኩባንያዎች ስልጠና ይሰጣሉ። የንግድ ስራ እቅድ ማውጣትን፣ የምግብ ምርት አቅርቦትና ግዥን፣ የምግብ ደህንነትና ጥራት፣ ምርትን ደህንነቱ በተጠበቀ መንገድ ማስቀመጥ፣ ሽያጭና ማስታወቂያን በመሳሰሉ ዘርፎች ስልጠና ይሰጣሉ። ፒኤፍኤስ እንዳለው ታዲያ ድጋፍ የሚሰጣቸው ኩባንያዎች ገበያቸው በአማካይ በ20% አድጓል። ከገበሬዎች የሚገዙት አቅርቦት መጠንም በ50% ጨምሯል። ጃንሰን ኪራጉ የድርጅቱ የምስራቅ አፍሪካ መርሃ ግብር ዳይሬክተር ናቸው።
managed to transfer the know-how of
ዓለም አቀፍ የምግብ ኩባንያዎች ስለ ምግብ ነክ ጉዳዮች ያላቸውን እውቀት ወደ አፍሪካ አስገብተናል። መጥቀሙንም አይተናል። ለኛም ድርጅት ለምግብ ኩባንያዎቹም በቀጥታ ድጋፍ የሚሰጡት 8ቱ ዓለም አቀፍ የምግብ ኩባንያዎች በጥቅሉ 800 ዓመታት እድሜ የጠገበ እውቀት አላቸው። ከተቋቋምን ገና 3 ዓመታችን ነው። ለሚል ኩባንያ ይህን እውቀታችንን እናጋራለን። በራሳቸው ተነሳስተው ለስራው ጠቃሚ የሆኑትን ቴክኖሎጂዎች ለመማር ቢሞክሩ ምን ያህል ጊዜ ሊወስድባቸው እንደሚችል አስቡት።
የፍራፍሬ ጭማቂ አምራቹ ትሮፒካልሽ ኩባንያው ስራ አስኪያጅ ሻህ በበኩላቸው ኩባንያችንን ጥራት ያለው አቅርቦት እያመረትን ለማሳደግ ስለምንችልበት መንገድ የሚጠቅም ትምህርት ከዩናይትድ ስቴትሱ ኩባንያ አግኝተናል ብለዋል። ምርቱ እንዳይበላሽ በመናደርገው ጥንቃቄ በማከማቻዎቻችን ቅዝቃዜ መረገድ ችግር ሲያጋጥመን ወይም አዲስ ምርት መጀመር ስንፈልግ በአንድ ወር ጊዜ ውስጥ ከሚመለከታቸው ባለሙያዎች ጋር ያገናኙናል። ባለሙያዎቹን እናነጋግራለን፣ ይረዱናል ነው ያሉት። በአፍሪካ ሀገሮች ያሉ የምግብ አዘጋጅ ኩባንያዎች ከአስተራረስ ዘዴዎች ጋር ከተያያዙ ችግሮች በተጨማሪ ከምርት አሰባሰብ ዘዴዎች እና ከምርት ማደራጃ እንዲሁም ማከማቻዎች እጥረት ጋር የተያያዙ ችግሮች ይደቀኑባቸዋል። የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ እንዳመለከተው ከሰሃራ በታች ባሉ የአፍሪካ ሀገሮች ከፍተኛ ዋጋ ካለው የምግብ አቅርቦት ውስጥ 50% የሚሆነው ተመርቶ ነጋዴው እጅ ደርሶ ለተጠቃሚ እስከሚሸጥ ባለ ጊዜ ውስጥ ይበላሻል። የፒኤፍኤስ ዋና ስራ አስኪያጅ ጃንሰን ኪራጉ ሲያስረዱ ታዲያ ድርጅታቸው የአፍሪካ የምግብ አምራቾች የሚጠቀሙበት የምርት አያያዝ፣ ማጓጓዣ እንዲሁም ማከማቻ እንዲሻሻል ድጋፍ በመስጠት ላይ መሆኑን አመልክተዋል።
PFS is to make sure that there is ready and stable markets and we do this by supporting
PFS ዝግጁና ጠንካራ የሆኑ ገበያዎች መኖራቸውን ማረጋገጥ ላይ አትኩሮ ይሰራል። ለአምራቾቹ ምርታቸውን በሚያቀርቡበት ገበያ ቦታ ድጋፍ በመስጠት እንረዳለን።
የምግብ አዘጋጅ ኩባንያዎች ከአቅርቦት ሰንሰለቱም ውጪ ሌሎች ችግሮች ያጋጥሟቸዋል። ለምሳሌም ያህል ሙስና፣ የስራ ፈቃድ መጓተት፣ ፖሊሶች መንገድ በሚዘጉበት ጊዜ የምግብ አቅርቦት በወቅቱ ለሸማቾች ሳይደርስ መቅረት የመሳሰሉት ተግዳሮቶች ይጠቀሳሉ።
ቆንጅታየን ለአፍሪካ ነክ ርዕሷ አመስግኜ ወደ ተከታዩ ቅንብር ወስዳችኋለሁ። በሰሜን ኢትዮጵያ ጦርነት ሰቆቃ ውስጥ ያለፉ ተማሪዎችን የስዕል አውደ ርዕይ የጎበኙ አዳጊዎች የጦርነት ቀዳሚ ተጎጂዎች ሕጻናት መሆናቸውን ጠቅሰው ግጭቶች ሁሉ በሰላማዊ መንገድ እንዲፈቱ ሲሉ ጠይቀዋል። ለአንድ ሳምንት የተጎበኘውና ዛሬ የተጠናቀቀው ይህ አውደ ርዕይ በጦርነቱ የተነሳ የተከተሉትን የስነ ልቦና ጉዳቶች ለማስተናገድ የተገደዱት የትግራይና የአማራ እንዲሁም የአፋር ክልሎች አንደኛ ተማሪዎች ስራዎች የቀረቡበትና በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID የተዘጋጀ ነው። የአስቴር ምስጋናው ዘገባ ነው። እንሆ
ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ፣ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የ4ኛና 5ኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም USAID Read to Project ለአሜሪካ ድምጽ አስታውቋል። በአውደ ርዕይ 56 ስዕሎች ለእይታ እንደቀረቡ የተጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11000 ከሚደርሱ የትግራይ፣ የአማራና የአፋር ክልሎች አዳጊ ተማሪዎች መካከል ሐሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድ ቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ስብ ስብዕና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል።
ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። የጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጠዋሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር ብዙ ነገሮች አድርገናል። አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል፣ ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረግነው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል ኮሚኒኬት በማድረግ ሀሳባቸውን፣ ፊሊንጋቸውን፣ ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው።
የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ ርግብ፣ እናቶችና ህጻናት፣ ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደ ርዕዩ ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል።
አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስዕል ያደረጉት። በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጥሩነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል።
በአውደ ርዕዩ ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች።
መጀመሪያ ልጆቹ በጣም እድሜያቸው ትንሽ ነው። የአራተኛና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይ የተረዳሁት ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችም ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር። ሁሉም ስዕሎች እውነት ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳይ። ይህ ስዕሉ አንደኛ ነው ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል፣ ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭንቀት ከሚፈጥርባቸው በቃ ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት። ማለት እኛ እየኖርን ነው አይደለ? ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስት አጎት ጋር ሄደን የሚሰማን ስሜት እናውቀዋለን፣ ልጆችም ወላጆችም። እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይህንን ነገር እንዲደረግ የሆነ መልዕክት አስተላልፋለሁ። አመሰግናለሁ።
ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው።
ይህን ነገር የተረዳሁበት መንገድ ስዕል የሳሉ ስዕል የነበሩበትን ችግርና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ማለት ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስዕል ተምሬያለሁ። እናም ይህ ስዕል አሁን ብንመለከት እዚህ ጋር እርግብ አለች። እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን፣ ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ህይወት እንጀምራለን የሚል መልእክት አለው።
ለሁለት አመታት ገደማ የዘለቀው የሰሜን ኢትዮጵያ ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደሪው የስነ ልቦና ጉዳት ለደረሰባቸው አብዛኞቹ ተማሪዎች እንደማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ። የአብዛኞቹ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችም በአውደሪው ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል።
ወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለእኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር እንዲቆም ለመስራት ይፈልጋል። በመጀመሪያ ግጭቱ ሀገርና ሀገር ሳይሆን እርስ በርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በርስ በሚያደርጉበት ሰዓት ህፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በርስ ግጭቱን መቆም አለበት። ምክንያቱም ማህበረሰቡ እየጎዳ እንጂ እየተጠቀመ አይደለም። አንዱ
በዛሬ ዕለት የተጠናቀቀው የአዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት 6 ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምጽ አስቴር ምስጋናው ነው።
አስቴርንም ለግሩም ዝግጅቷ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ የመጨረሻ ዝግጅት ሳምንታዊ ስፖርት ነው። በቀጥታ ወደዚያ ነው ወስዳችሁ። ወርቅነሽ ኤዴሳ በኦሳካ የሴቶች ማራቶን የቦታውን ክብረ ወሰን ሰበረች። የአፍሪካ ዋንጫ አስገራሚ ገጽታዎች መንጸባረቅ በቀጠሉበት 4 ቡድኖች ወደ ፍጻሜ ሩብ አልፈዋል። ጣሊያናዊ ታዳጊ ወጣት ጃኒክ ሲነር የመጀመሪያውን የግራንድ ስላም ዋንጫ አሸንፏል። የብሔራዊ ቡድኑን አንዲት ተጫዋች ያለ ስምምነት በመሳም የተከሰሰው የቀድሞ የስፔን እግር ኳስ ፕሬዚዳንት ለፍርድ ቤት ሊቀርብ ነው የሚሉት ይገኙበታል። ኬኔዲ አባተ እንዲህ አሰናድቶታል።
ትናንት እሁድ በጃፓን ኦሳካ በተካሄደ የሴቶች ማራቶን ውድድር ኢትዮጵያዊቱ አትሌት ወርቅነሽ ኤዴሳ የቦታውን ክብረ ወሰን ከሁለት ደቂቃ በላይ አሻሽላ አሸንፋለች። አትሌቷ በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን ይህን ውድድር 2 ሰዓት ከ18 ደቂቃ ከ51 ሰከንድ በሆነ ጊዜ ነው ያጠናቀቀችው። የጃፓኗ ሆናሚ ማኤዳ ከወርቅነሽ በ8 ሰከንድ ብቻ ዘግይታ 2 ሰዓት ከ18 ከ59 በመግባት ሁለተኛ ስትወጣ የኤዥያን ክብረ ወሰንን መስበር ችላለች። በውድድሩ ሶስተኛ የወጣችውም ጃፓናዊት አትሌት ናት። ይህ በእንዲህ እንዳለ የዓለም አትሌቲክስ የቤት ውስጥ ውድድር ቅዳሜ በአስታና ካዛኪስታን ሲጀመር ኢትዮጵያውያን አትሌቶች በተለያዩ ርቀቶች ድል ቀንቷቸዋል። በ3000 ሜትር ኢትዮጵያውያኑ ሳሙኤል ተፈራና ጌትነት ዋለ አንደኛና ሁለተኛ ሲወጡ የሶስተኝነቱን ደረጃ የስዊድኑ ኤሚል ዳንኤልሰን ይዟል። በሴቶች የአንድ ማይል የቤት ውስጥ ውድድር ደግሞ ኢትዮጵያውያን ከአንድ እስከ አራት ያለውን ደረጃ በመያዝ አሸንፈዋል። ድሪቤ ወልተጂ፣ ገላ አንበሴና አክሱማዊ ተንባዬ ከአንደኛ እስከ ሶስተኛ መውጣታቸውን የዓለም አትሌቲክስ መረጃ ያመለክታል። በኮት ዲቫር በመካሄድ ላይ ባለው የአፍሪካ ዋንጫ ወደ ሩብ ፍጻሜው ለማለፍ የሚደረጉ ፍልሚያዎች ከፍተኛ ፉክክር እየታየባቸው ነው። ቅዳሜና እሁድ በተደረጉ ጨዋታዎች አንጎላ፣ ናይጄሪያ፣ ጊኒና ዲሞክራቲክ ሪፐብሊክ ኮንጎ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ድራማዊ ትዕይንቶች የታዩበት የትናንቱ የግብጽና የዲሞክራቲክ ሪፐብሊክ ኮንጎ ጨዋታ በሙሉ የጨዋታው ጊዜ መሸናነፍ ሳይኖር ወደ መለያ ምት ያመራ የውድድሩ የመጀመሪያ የጥሎ ማለፍ ጨዋታ ሆኗል። ከ100 20 ደቂቃዎች በላይ የተሻገረው የሁለቱ ሀገራት ፍልሚያ በፍጹም ቅጣት ምት አሸናፊው ተለይቷል። በ97ኛው ደቂቃ ላይ አንድ ተጫዋች በቀይ ካርድ ያጣችው ግብጽ ጨዋታውን ወደ ፍጹም ቅጣት ምት ለማድረስ ያደረገችው ጥረት የተሳካላት ቢሆንም እንደተጠበቀችው ውጤት ማስመዝገብ ግን አልቻለችም። ሁለቱ ቡድኖች 99 ፍጹም ቅጣት ምቶችን መተው ዲሞክራቲክ ሪፐብሊክ ኮንጎ 8-7 በሆነ ውጤት አሸንፋለች። የዲያር ኮንጎ ብሔራዊ ቡድን አሰልጣኝ ሰባስቲያን ዲዛብሬ በሰጠው በሰጠው አስተያየት የግብጽን ኳስ ማወቄ ድል እንዳደርግ ረድቶኛል ብሏል። በፍጹም ቅጣት ምት የተሻለ ልምድ ያላት የግብጽ አሰልጣኝ ሩይ ቪቶሪያ ደግሞ በጣም አዝነናል፣ ዛሬ ቀናችን አይደለም ማለታቸውን የካፍ መረጃ ያመለክታል። ትራንት በተካሄደ ሌላ ጨዋታ ጊኒ በባከነ ሰዓት የመጨረሻ ደቂቃ ባስቆጠረችው ግብ የተሻለ ግምት አግኝታ የነበረችውን ኢኳቶሪያል ጊኒን 1-0 አሸንፋለች። ኢኳቶሪያል ጊኒ ፌዴሪኮ ቢኮሮን በ55ኛው ደቂቃ በቀይ ካርድ ማጣቷና ያገኘችውን የፍጹም ቅጣት ምት አለመጠቀሟ ዋጋ አስከፍሏታል። ብዙ ርቀት ይጓዛሉ ተብለው ከተጠበቁ ቡድኖች አንዱ የሆነው ካሜሩን ቅዳሜ ዕለት በናይጄሪያ 2-0 ሲሸነፍ፣ አንጎላ ደግሞ ናሚቢያን 3-0 በማሸነፍ ሩብ ፍጻሜውን ተቀላቅለዋል።
ኬኔዲ አባተን ለግሩም ዝግጅቱ እናመሰግናለን። ቀሪውን ክብራትና ክብራን አድማጮች ከድር ገጻችን ላይ ታገኛላችሁ። ቲያን ዋንግ የስቱዲዮ ድምፅ አቀናባሪያችን ነበረች። ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። አሉላ ከበደ ነኝ። ደህና ደሩ።